መረጃዎች ተሳስተው የሚቀርቡት ባለማወቅ ወይንም ደግሞ ባቀማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በመንለው መንገድ ጥቅም ላይ ይዋሉ በመሆናቸው ይሄ ለህብረተሰብ ጤናማ እንቅስቃሴ ስጋት የሚደቅን እንደሆነ ነው ሁሉም ገነዘበው።
ማህበራዊ ሚዲያ ይዋርድ የሚያደርገው ኮንሰንሰስ ሳይሆን ዶማታንም በሁሉም ቁጥር ምን ያህል ሰው መረጃ ምን ያህል ፍጥነት ብዙ ሰው እንዲያይ ተበቀኝ ይፈነገር። ስለዚህ የመረጃው እውነትነት መረጃው አቅም ያን ያህል ብዙ ትርጉም የማይሰጥ ነገር ነው።
ወዲያ አሳሳቢነቱን እንደው ኢመርጀንሲ አድርገው ነው መስሎ በጣም አሳሳቢ በጣም አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ።
እርግጥ ነው ጥሩ ሐሳብ ህይወትን ሊቀይር ወይም ሊያሻሽል ይችላል። የዚያ ጥሩ ሐሳብ መገኘት ራስን የቻለ ጥያቄ ቢሆንም መልካም ሐሳብ በፈነጠቀው ብልሃት ህይወታችንን ማሻሻል ወይም መለወጥ ይቻላል ዘንድ ግን መጀመሪያ ህይወት ሊሻሻል ወይም ሊለወጥ የሚቻለው ሐሳብ ራሱን ማመን አለብን። ዛሬ በተለይ በማህበራዊ ሚዲያ አውድ የሚታዩና የሚሰሙት ህልቆ መሳፍርት የሌላቸው ኢትዮጵያ ነክ መረጃዎች ከብረታ አደጋ ላይ የወደቀውን የማህበረሰቦች አብሮ የመኖር እሴት ይበልጥ ወደ ከፋ የአደጋ አፋፍ እየገፉት ይመስላል። የአደጋውን ምንነትና የችግሮቹን መንስኤዎች መመርመር ብቻ ሳይሆን ሊደረጉ የሚችሉትን ጨምሮ መልከ ብዙ ሐሳቦች በሚነሱበት በዚህ ውይይት በያላችሁበት እንድትወያዩ ይጋበዝን ወደ ትውውቁ ልሰዳችሁ።
በጣም አመሰግናለሁ አሉላ። እኔ የምሰራው ኢንተርኒውስ የተባለ ሚዲያ ዲቨሎፕመንት ጋር የሚሰራ ዓለም አቀፍ ተቋም ውስጥ ነው። ኢትዮጵያ ውስጥ ኢትዮጵያ ቼክ የሚባል ፕላትፎርም ሳፖርት ያደርጋል። እዛ ውስጥ ፋክት ቼኪንግ አናሊስት ነኝ ወይም የመረጃ አንጣሪ ወይም አጣሪ ነኝ ማለት ይችላለሁ። ባክግራውንድ ትምህርትም ጆርናሊዝም ኤንድ ኮሙኒኬሽን ነው የተማርኩት። ከዛ በፊት ኦንላይን ሚዲያዎች ላይ ይሄ ዌብሳይቶች ላይ ሰራ ነበር። እንዲሁም የማስተማር ስራ ላይም ጋዜጠኝነትና ኮሙኒኬሽን መቀሌ ዩኒቨርሲቲ ውስጥ ሰራ ነበር። ከዛ ከወጣ በኋላ ኦንላይን ሚዲያ ላይ የተወሰነ ጊዜ ሰራ ነበር። ከዛ ላይ ኢንተርኒውስን ጆይን ያደረግኩት።
የቼክ ኢትዮጵያውን አዲሱ ፍሬውን ነው የተዋወቃችሁት። ዶክተር ተሻገር ሽፈራው በስራ ጉዳይ በተጓዝክበት ድሬዳዋ ነው ያገኘንህ። እስኪ አንተም ሙያህንና የነበረህን ልምድ ጨምረህ ንገረን።
እሺ አሉላ፣ እኔ አሁን እየሰራው ያለሁት አዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን ትምህርት ቤት ላለፉት 13 ዓመታት ሳስተምር ነበር። ከዚያ በፊት ከ10 ዓመታት በላይ በልዩ ልዩ ብዙሃን መገናኛ ውስጥ በጋዜጠኝነት ሰርቻለሁ።
ዶክተር ቴዎድሮስ ወርቅ አለማው፣
እኔ እዚህ ኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። እዚህ ዩኒቨርሲቲ ከመጣሁ 4 ዓመት አስቆጠርኩኝ። አሁን በዋነኝነት የማጠናው የኢትዮጵያ የመንግስት የህዝብና የሚዲያ ግንኙነት ምን ይመስላል፣ በተለይ ደግሞ በቴሌኮሙኒኬሽን ፖሊሲ ዙሪያ እንዲሁም ደግሞ በመናገር ነጻነት ዙሪያ የተለያዩ ስራዎችን እሰራለሁ።
አመሰግናለሁ እንግዶቼ ሶስታችሁን ለትውውቁ። በቀጥታ ወደ ጉዳይ እንዘልቃለን። እንደ ሀገር እንደ ህዝብም በዓለም አቀፍ ደረጃም ማለት ይቻላል በጣም አስቸጋሪና አደገኛ ጊዜ ውስጥ ያለፍን ይመስላል። ከኮቪድ-19 ባሻገር ይሄም ያነሰ ይመስል የተዛቡ መረጃዎች የማህበረሰብን የኑሮ ዘይቤ እያናወጡ ያሉበት ሁኔታ ውስጥ ነው ያለ ነው። በተለይ በኢትዮጵያ ጉዳይ አለፉ 2 ወራት አንስቶ በነበረው የወታደራዊ ግጭቱን ተከትሎ ይበልጥ የተባባሰ ሁኔታ ነው የምናስተውለው። ኃላፊነት ከጎደለው አዘጋገብ ሆን ተብሎ እስከለየለት የሐሰት መረጃ ድረስ የተዛቡ መረጃዎች በስፋት በመገናኛ ብዙሃንም ሶሻል ሚዲያ በሚባለው ማህበራዊ መገናኛም ይተላለፋሉ፣ ይሰራጫሉ። ነገር ግን መተላለፍ ብቻ ሳይሆን አሉታዊ አንድምታቸው የጎላና ምናልባትም የማህበረሰብ አብሮነት ላይም አደጋ መደቀኑ እየታየ ነው። ግጭቶችን እየቀሰቀሱ ወይም እያባባሱ ነውና በዕለት ተዕለት ከመገናኛ ብዙሃን ስራ ጋራ ህይወቱ እንደተቆራኘ ሰው እስኪ ከምትመለከቱት ቀደም ብዬ ለመንደርደሪያ የጠቃቀስኳቸው አሉ። የተዛባ መረጃ ከመረጃነት ባለፈ አደጋ እያስከተለ ነው፣ አሳሳቢ ሁኔታ እየፈጠረ ነው፣ ይበልጥም አደገኛ ሊሆን ይችላል የሚል ስጋት ነው እየፈጠረ ያለው። ዶክተር ተሻገር ምን ያህል ተጨባጭ ነው ይሄ ስጋት?
ልክ ነው፣ ከፍ ያለ ችግር ነው ያለው። እንደሚታወቀው ከዚህ በፊት በመደበኛ የፖለቲካና የስልጣን ተፎካካሪነት እውቅና ያልተሰጣቸው በህቡ ሲንቀሳቀሱ ከሀገር ርቀው የነበሩ የፖለቲካ ድርጅቶች ወደ ሀገራቸው ገብተው በመንቀሳቀስ ላይ ነው የሚገኙት። ይህ ምናልባት እንደ አንድ መነሻ ቢታይ ለፖለቲካና ለስልጣን ፉክክሩ በጣም በበረታ መጠን ስሜት የተቀላቀለበት ነውጥ የበዛበት አዝማሚያ በጉልህ እየታየ ነው። በዚህ ምክንያት መገናኛ ብዙሃን ለዚህ ዓላማ ውለዋል። የተሳሳቱና ሐሰተኛ መረጃዎች ደግሞ መሳሪያዎች ሆነው ያገለግሉ ስጋቱን በጣም የበረታ አድርገውታል። ምክንያቱም መረጃዎች ተሳስተው ወይንም ደግሞ ሐሰተኛ ሆነው የሚቀርቡት ባለማወቅ ወይንም ደግሞ ባቅማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በመንለው መንገድ ጥቅም ላይ ይዋሉ በመሆናቸው ይሄ ለህብረተሰብ ጤናማ እንቅስቃሴ ላይ ስጋት የሚደቅን እንደሆነ ነው በራሴ በኩል የምገነዘበው።
አመሰግናለሁ። ወደ ዩናይትድ ስቴትስ ልመለስ። ዶክተር ቴዎድሮስ ቀደም ሲል ዶክተር ተሻገር መንስኤ ሊሆኑ የሚችሉ ነገሮችን ጠቆም አድርጓል። በዜና ማሰራጫዎችም ማህበራዊ መገናኛዎች ጨምሮ ዛሬ ያለውን አዝማሚያ በጥናትም የምትታዘበውን መሰረታዊ መንስኤዎች ወይም የነኚህ ችግሮች ምንጮችስ ምንድናቸው?
አመሰግናለሁ አሉላ። ይሄ የሐሰተኛ መረጃ መሰራጨት የመረጃ መዛባት የኢትዮጵያ ችግር ብቻ አይደለም፣ እውነት ለመናገር ዓለም አቀፋዊ ችግር ነው። እዚህኛ ያለንበትም ሀገር ቅድም አንተ እንደጠቀስከው ትልቅ ትኩሳት ያመጣ ነው። ቅርብ ጊዜም ተሰናባቹ ፕሬዚዳንት ዶናልድ ትራምፕ ከስልጣን ለመውረድ ፈቃደኛ ካልሆኑበት ነገር አንዱ በትዊተር ገጻቸው ሲያስተላልፉት የነበረው በብዛት ሐሰተኛ የሆነ መረጃ እንዴት መጨረሻው ሳቸውን ደጋፊዎች ለቁጣ ቀስቅሶ ብዙ መዘዝ እንዳመጣ የሚታወስ ነው። እና ይህንን የማነሳበት ምክንያት ምንድን ነው? ሐሰተኛ መረጃ የኢትዮጵያ ችግር ብቻ አይደለም፣ ግን ኢትዮጵያ ውስጥ ደግሞ ከሌሎች ቦታዎች ከሌሎች ሀገሮች አሜሪካንን ከመሰለ ለየት ያለ ጉዳት ሊያመጣ ይችላል የሚል ደግሞ ስጋትም አለ። እና ይህንን ስጋት በተለይ እኔ በጣም እጋራለሁ። ለምንድን ነው ኢትዮጵያ ውስጥ ያለው የሐሰተኛ መረጃ መሰራጨት ካለን የሴኩሪቲ ወይም ደግሞ የፍትህ ተቋማትም አቅም መጓደል አንጻር ተያይዞ ሊመጣ የሚችል ተጠያቂነት በጣም አናሳ የሆነበት አገር ስለሆነ ብዙ ጉዳት ሊያስከትል ይችላል። ይህንን ደግሞ በባለፉት 2-3 ዓመታት የተለያዩ ግጭቶች በሀገሪቱ ከዚህ በፊት ታይተው በማይታወቅ መልኩ እንዲገነው መውጣታቸው እኔም ካደረግኩት ጥናት ሌሎችም ደግሞ ካደረግኩት ጥናት ጋር የማህበራዊ ሚዲያው አስተዋጽኦ እጅግ ከፍተኛ እንደነበረ የምንረዳበት ነው። ይሄ ካድ ነገር አይደለም። ግን ደግሞ ይሄ ሁሉ ለምንድን ነው የሆነው? ምን አዲስ ነገር መጥቶ ነው? ከዚህ በፊት ሚዲያ አልነበረም ወይ ብሎም ደግሞ መጠየቅ ያስፈልጋል። በእርግጥ አሁን ያሉትን የማህበራዊ ሚዲያ ተቋማት በተለይ ደግሞ ሀገራችን በስፋት ህብረተሰቡ የሚጠቀመው ፌስቡክን ነው። አልፎ አልፎም ነው ከተማ አካባቢም ያሉ ሰዎች ትዊተርን ይጠቀማሉ። በእርግጥ እነኚህ ማህበራዊ ሚዲያ ተቋማት ሪዋርድ የሚያደርጉት የሚያበረታቱት ምንድን ነው ብሎ መጠየቅ ያስፈልጋል ነው። በመጨረሻ ስትመለከታቸው አወቃቀራቸውን እነኚህ ተቋማት ትርፋማ ድርጅቶች ናቸው፣ ፐብሊክ ሰርቪስ የሚሰጡ ኔሰሰሪሊ ነው። ትራዲሽናሊ ሚዲያ ገለልተኛ መሆን አለበት ወይም ደግሞ ሚዲያ ማዳለት የለበትም ወዘተረፍ የምንላቸው ነገሮች በዋነኝነት የሚመለከታቸው አይደሉም። ስለዚህ ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን እንደ ማጋነን ባይሆንብኝ ጩኸትን ነው። ምን ያህል ሰው አንድን መረጃ በምን ያህል ፍጥነት ብዙ ሰው እንዲያየው ወደረገ የሚለውን ነገር ነው። ስለዚህ የመረጃው እውነትነት የመረጃው ሀቀኝነት ያን ያህል ብዙ ትርጉም የማይሰጠው ደረጃው። እኛ ሀገር ቅድም ካነሳሁት ጋር የበለጠ ደግሞ አስቸጋሪና ውስብስብ የሚያደርገው ሁኔታውን እጅግ በጣም ተጻራሪ ተካራሪ ትርክቶች እየበዙ የመጡበት ብዙ አይነት የፖለቲካ አመለካከቶች ያሉበት ያንን ደግሞ የሚያቀራርብ ሲቪል በሆነ መንገድ ክርክር እንዲያደርጉ ሀሳብ ጥሩ ነው። ሀሳብ ክርክር ሲሆን የዲሞክራሲ አንደኛው ትልቁ ዋልታው እሱ ነው። ያንን የምናደርግበት ተቋሞች፣ ሚዲያዎች፣ ሲቪል ማህበረሰቦች በሚገባ ሳይኖሩን ለዚህ አይነት ይሄ ቅድም የጠቀስኩትን ባህር ይላለው ሚዲያ ስለተጋለጥን አሁን ማጣፊያው አጥሮናል። አሁን ይሄ ጊዜ የሚወስድ ነገር ነው። የሁለቱ መገናኘት ሶሻል ሚዲያው እና እንደዚህ አይነት ደግሞ በተለያየ አይነት አመለካከት በተለያየ ቡድኖች ተጻራሪ ሆነው የቆሙ ኃይሎች መኖር ሁለቱን እንደ እሳትና ቤንዚን አብሮ እንደ መገናኘት ነው ልታየው የምትችለው።
መልካም
አዲሱ ወደ አንተ ልምጣ። ቀደም ብለስ ታስተዋውቀን ኢትዮጵያ ቼክ እኚህን መሰሉን ቀደም ሲል በዶክተር ቴድሮስና በዶክተር ተሻገር የተነሱትን የሐሰት ወይም የውሸት መረጃዎች ማጣራት ነው እየሰራችሁ ያላችሁት። በስራችሁ የተመለከታችሁትን ያገኛችኋቸውን ወደ ኋላ ላይ እናመጣለን። ወዲሁም በኦንላይን ሚዲያም ሰርተሃል ተሳትፈሃልና ያንተስ ትዝብቶች ምን ይመስላሉ? ቀደም ብሎ በዶክተር ቴድሮስና በዶክተር ተሻገር እንደተነሳውስ ያሳስብሃል ወይ? አሁን የምታየው ነገር በርግጥ ቢያሳስባችሁ ነው አሁን የምትሰሩት ስራ የምትሰሩት ምን ያህል አሳሳቢ ሆኖ ይታያል? ምንስ ትታዘባለ? የሶሻል ሚዲያ ተጠቃሚው የኢንተርኔት አገልግሎት የሚያገኘው ኢትዮጵያዊ በጣም አናሳ ነው በሚባልበት ሀገር ትልቅ ፈተና ሆኖ ይመጣ ይመስላል። እስኪ ንገረን
አሉላ። በጣም ጥሩ ጥያቄ ነው። እኔ አሳሳቢነቱን እንደውም ኢመርጀንሲ አድጌ ነው የምወስደው። በጣም አሳሳቢ፣ በጣም አስቸኳይ፣ ትኩረት ሊሰጠው የሚገባ ጉዳይ። ምክንያቱም አሁን ኢትዮጵያውያን እንዴት ነው መረጃ የሚያገኙት ብለን እንዲሁ በየዕለቱ ራሱ ሰዎችን በመጠየቅ በመታዘብ ራሱ አብዛኛው ሰው መረጃ የሚያገኘው ማህበራዊ ሚዲያ ላይ እንደሆነ መረዳት ይቻላል። አንዳንድ ጥናቶችም ያሳያሉ። ምክንያቱም እንደዛ ብለው ብዙ ሰዎች አንተ እንዳልከው ፔኔትሬሽኑ ትንሽ ሊሆን ይችላል፣ ግን እንትን አለ። ሰው ፌስቡክ ስለተጠቀመ ብቻ አይደለም መረጃው የሚያገኘው፣ መነጋገር አለ። አንድ ሰው ፌስቡክ ተጠቅመው ለጎረቤቱ ይናገራል፣ እንደዚህ ታክሲ ውስጥ ይናገራል። እና ሚዲያ ብሬኪንግ ኒውሶች የሚመጡ አብዛኞቹ መጀመሪያ በሶሻል ሚዲያ ነው የምንሰማቸው። የኛ መደበኛው ሚኒስትሪ የሚባለው ሚዲያ ለብዙ ዓመት ተዳክሞም ስለነበረ ስለቆየም የሆነ ቫኪዩም ተፈጥሮ ስለነበር እዛ ጋር ሶሻል ሚዲያው ገብቷል ቫኪዩሙን ተጠቅመው። እና ዋና የመረጃ ምንጭ ነው ማለት እንችላለን። አንደኛ ከፍጥነት አንጻርም ነገሮች ይመጡበት እና እዛ ጋር ደግሞ ምንድን ነው የሶሻል ሚዲያ ላንድስኬፑ ብለን ስናየው አብዛኞቹ ማታቃቸው ሰዎች አኖኒመስ ሰዎች ናቸው። የት ቦታ ሆነው እንደሚያስተላልፉት ምንጫቸው ምን እንደሆነ አናቅም። እና በየቀኑ አዳዲስ ሰበር መረጃ ይመጣል፣ አዳዲስ መረጃ ይመጣል። እውነት ይሁን ውሸት ይሁን ማንም እርግጠኛ አይደለም። ሰው እንዴት ነው እውነታውንና ውሸቱን እያወቀው ያለው ስንል ፋክት ቼኪንግ የሚሰራው ተቋማት እንደ ሌሎች ሀገሮች በጣም የተጠናከሩ አይደሉም። እና ሰው እንዴት ነው ኢትዮጵያ ውስጥ መረጃ እያገኘ ያለው የሚለው በጣም ስናየው በጣም አሳሳቢ ነው። እና አብዛኛውን ደግሞ እንዲሁ ለማጣራት ስንሞክር በየቀኑ ብዙ ብዙ ሀሰተኛ መረጃዎች ይገኛሉ። እና ለእኔ ኢመርጀንሲ ነው። ፕላስ ያ ኢመርጀንሲ ኬስ ሶሳይቲ ጋር ደግሞ በጣም ዲቫይድ ይፈጥራል፣ ማለት ፖላራይዜሽን ይፈጥራል። አብዛኛው ሰው ወይ ከፖለቲካ አመለካከቱ አንጻር ወይ ከመጣበት አካባቢ አንጻር ነው መረጃዎችን ሊተረጉም ይችለው። እና በዛ ምክንያት ሀሰተኛ መረጃዎች በማህበረሰቡ መካከል ያለውን ጋፕ እያሰፉት ሰው እንዳይነጋገር ሲቪል ዲያሎግ እንዳይኖር እያደረገ ያለ በጣም አሳሳቢ ችግር ነው ብዬ ነው የምረዳው። እና ትኩረት ያልሰጠው ግን በጣም ኢመርጀንሲ ኬዝ ይመስለኛል የሀሰተኛ መረጃ ስርጭት።
መልካም። አስቸኳይ ትኩረት የሚሻ ድንገተኝ ደራሽ እርዳታ እንደሚፈልግ ኢመርጀንሲ ነው ብሎናል አዲሱ። ቀደም ሲል ፍጥነትና ብዛት ከእውነት የበለጠ መሆኑ በዛሬው የመገናኛ ብዙሀን መረጃዎች እና የሰዎች መረጃዎችን የሚያገኙበት ሁኔታ ላይ ዶክተር ቴድሮስ የጠቀሰው አለ። በአንጻሩ ደግሞ የማህበራዊ መገናኛ ገኖ መውጣት ቅድም አዲሱ እንዳለው ዋነኞች የመረጃ ምንጮች እስከ መሆን መድረስ ከሰው ወደ ሰው የሚተላለፈውንም ጨምሮ የተለየ ቦታ ማግኘት ችግሩ ስለ ጋዜጠኝነትና ስለ መደበኛ መገናኛ ብዙሃን መሆኑ እያበቃ ይመስላል። የማይታወቁ ሰዎች በማይታወቅ ቦታ ምንጩ ያልታወቀ መረጃ ማስተላለፋቸው ነው ችግሩ እያላችሁ ነው። ማህበረሰብን የማይመጥኑ ግጭትና ጥፋት የሚጋብዙ የሐሰት መረጃዎች እንዲህ መብዛታቸው፣ ዶክተር ተሻገር እስኪ ተጨባጭ እናድርገው። ዛሬ ባለው ሁኔታ ካለፈው ሁለት ወር ወዲህ በተለየ ወታደራዊን ግጭት ተከትሎ የሚሰሙት መረጃዎች ምን ይመስላሉ? ምናልባት በትምህርት ቤትም ደረጃ በተማሪዎቻችሁ የሚጠኑ ወይ ለውይይት የሚቀርቡ ሀሳቦችም ካሉ ሌሎች መድረኮችም ላይ ትኩረት የተሰጠበት ሁኔታ ካለ።
አዲሱም ያለው ዶክተር ቴዎድሮስም ያለው የነገሩ አሳሳቢነት እርግጥ ነው። አንድ ግን ማየት ያለብን ነገር ይሄ ከጋዜጠኝነት ውጪ ከሙያ ውጪ ያሉ ነገር ግን ሀሳባቸውን እንደ መረጃ እያደረጉ በማህበራዊ ብዙሃን የሚያስተላልፉ ሰዎች የገነኑትን ያክል ኃላፊነት ያላቸው ሙያዊ ጋዜጠኝነት ውስጥ ያሉ ግለሰቦችም ተቋማትም በዛው ይሄ ሐሰተኛ ዜና በተራባበት ወይም በሚራባበት ብዙሃን መገናኛ በማህበራዊ መገናኛ ዘዴ ራሳቸው ደረጃውን የጠበቀ መረጃ በማሰራጨት ህብረተሰቡን ለማዳን ማህበረሰብን ለማትረፍ መስራት ያለባቸው ይመስለኛል። አሁን ትልቁ ችግርታጫ በጣም የተበላሸ ነገር ምን ያክል አሳሳቢ እንደሆነ እየገለጽና ያለው እንጂ ያንን የሚመጥን እሱን የሚከተል ሳይሆን እሱን ቀድሞ የሚሄድ እርምጃ የወሰድን አይመስለኝም። ቅድም አቶ አዲሱ ጠቁሞታል፣ ሰዎች ከየት አካባቢ እንደሆኑ እነማን እንደሆኑ ባልታወቁ መጠን ከኃላፊነት ነፃ ሆነው ነገር ግን ኃላፊነት የሚጠይቅ ስራ እየሰሩ ማህበረሰብንና ሰዎችን እየጎዱ ነው ያሉት። እና እንደተባለው ይሄ እውነት ነው፣ ያስቸኳይ ጊዜ ጉዳይ ነው፣ ቀጠሮ የሚሰጠው ነገር አይደለም። ምክንያቱም ማህበረሰቡ ሽግግርና በለውጥ ላይ ባለበት ጊዜ ግጭቶችና የሰዎችን ስሜት የሚነኩ ቁጣን የሚያባብሱ ሁኔታዎች ባሉበት ጊዜ የእነዚህ ድርሻ ደግሞ እጅግ የከፋ ይሆናል። ከዚሁ ጋር አብሮ ምንድን ነው በአንድ ወይም በሌላ መንገድ ለፖለቲካ ስልጣን ሽሚያ የሚፎካከሩት የፖለቲካ ፓርቲዎች ተከታዮቻቸው በኃላፊነት መንፈስ እንዲንቀሳቀሱ የማድረግ ድርሻ እየተወጡ አይመስልም። እንዲያውም እነዚሁኑ ማህበራዊ መገናኛ ብዙሃን የመረጃ ምንጭ ተቋማትና ግለሰቦች ራሳቸው መረጃን አሾልከው በመስጠት ይሄ ሊክ የሚሉት ማለት ነው፣ እነዚህ ወይም በግዴታ የማይጠይቁ ነገር ግን የጋዜጠኛን ስራ በመስራት ከፍ ያለ አሳሳቢ ስራ እየሰሩትን የመመገብም ዝንባሌ ይታይባቸዋል። ይሄ እንግዲህ መረጃን በማስተዳደር በኩል በሚጠቅመን ጊዜ ወይም የሚጠቅመን መስሎ በሚታየን ጊዜ የመረጃ ምንጮችም የአሰራጮቹን ያክል የዚህ አይነት ሚና እየተጫወቱ መሆናቸውን እናያለን። ምክንያቱም በተወሰነ መጠን የነዚህ የብዙሃን መገናኛ ወይም ማህበራዊ መገናኛ ብዙሃን ተከታታዮች ተቀባይነት ሊኖራቸው የሚያደርጉ እውነትን ከሐሰት የመቀላቀል ዝንባሌ አለ። እከሌ እኮ ተአማኒ ነው፣ እከሌ አይዋሽም ሚል አይነት ተቀባይነታቸውን ከፍ የሚያደርጉ ነገሮች አሉ። ስለዚህ ኃላፊነቱ ከብዙ ወገን ነው ማለት ይቻላል። በተለይ ከተቋማት፣ ከፖለቲካ ተቋማት፣ በመንግስት ስልጣን ላይ ኖረው መረጃ የመስጠት አቅም ያላቸው ወገኖች ሁሉ ይህንን አብረው ማየት ይኖርባቸዋል። እኛም ሬዲዮ ጣቢያዎች፣ ጋዜጦች እና ሌሎችም መገናኛ ብዙሃን ወደዚህ ብዙሃን መጥተው የመፍጠር ስራ መስራት አለባቸው ብዬ አስባለሁ። ስጋቱ ግልጽ ነው፣ በጣም አሳሳቢ ነው።
መልካም። የድምጽ መቆራረጥ አለ። በተለይ ዶክተር ተሻገር በምትናገርበት ጊዜ የኢንተርኔት ግንኙነቱ የተዳከመ በመሆኑ ምናልባት አንዳንድ ሐሳቦች በተገቢው መልኩ በሙሉ መሰማታቸውን እጠራጠራለሁ። አድማጮችን ይቅርታ ጠይቃለሁ። ድሬዳዋ ዶክተር ተሻገር ያለበት አካባቢ የዋይፋይ ወይም የኢንተርኔት አቅርቦት ደከም ማለቱ ነው። በተቻለ መጠን ደግሜ አንዳንድ ነጥቦችን ለማንሳት ሞክራለሁ። ዶክተር ተሻገር ከአንተ ልጀምርና ወደ ዶክተር ቴዎድሮስ መጣለሁኝ። የሚነሱት ሀሳቦች በርካታ ናቸው፣ መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ በመመልከት እንጀምር። መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ እናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ያህል ቀላል አይደለምና የትኛውን መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል ለተራው ሰው ቀላል የሚባልም ፈተና አይደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ ወደ ስራ ስትሄድ፣ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙሃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴት ትክክል መሆናቸውን ታረጋግጣለህ?